እሺ ለዛሬ አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ጀምሮ እስከ ምዕራፍ 2 ቁጥር 2 ድረስ ያሉትን ቁጥሮች እናነብና ጸልየን እንጀምራለን። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ጀምሮ እስከ ምዕራፍ 2 ቁጥር 2 ድረስ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጻም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርጋለን ቃሉም በእኛ ውስጥ የለም። ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችንም ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ ይላል። አጭር ጸሎት ጸልየን ጀምራለን የዛሬውን ክፍል። ጌታችን ሆይ ዛሬም በነኚህ ቃላት ደግሞ እንድትናገረን ልባችን የተከፈተ እንዲሆን እኔም መናገር በምችልበት እግዚአብሔር አምላክ ሆይ በአንተ ጸጋ እንድትባርከኝ የሚያደምጡ የሚመለከቱን ሁሉ ደግሞ እግዚአብሔር አምላክ ሆይ እንደዚሁ የተከፈተ ልብና መንፈስ እንድትሰጠን እንጸልያለን። ቃልህ ብርሃን ነውና ያብራልን በጌታ በኢየሱስ ክርስቶስ ስም አሜን። ባለፈው ክፍል ያየነው በዚህ በአንደኛ ዮሐንስ ጥናታችን ወንጌል ማለት ክርስትና ማለት ወንጌልን ማመን ማለት ከእግዚአብሔር ጋራ ህብረት ማድረግ ነው የሚል ነው። ከእግዚአብሔር ጋር ህብረት ማድረግ ደግሞ ማለት እግዚአብሔር የተገለጠው በባህሪያቱ ስለሆነ የመጀመሪያውን ባህሪ ነው ያሳየን ያለው ዮሐንስ ምዕራፍ 1 ቁጥር 5 ላይ ያለው ነው። እግዚአብሔር ብርሃን ነው የሚል ነው። በርሱ ዘንድ ጨለማ የለም። ስለዚህ ከእግዚአብሔር ጋር ህብረት አለን ካለን ህብረታችን ከብርሃን ጋር ነው። ስለዚህ ባለፈው ክፍለ ጊዜ ያየነው አንድ ዋና መሰረታዊ ነገር ይሄ ብርሃን ስለ ኃጢአት ያለንን አመለካከት ይቀይራል። በምን መልኩ ካላችሁ በኃጢአት መኖር ከአዲሱ ማንነታችንና ህብረታችን ጋር አብሮ አይሄድም ነው። ለምሳሌ ዲያብሎስ የዚህ ዓለም ገዢ ነው፣ የጨለማው ገዢ ነው። ሰው በክርስቶስ ከመሆኑ በፊት በዲያብሎስ ነው። መጽሐፍ ቅዱስ እንደሚነግረን የእርሱን ፈቃድና ሐሳብ እያደረግን ነው የምንመላለሰው ኤፌሶን ምዕራፍ 2 ላይ አለላችሁ። ስለዚህ ከዲያብሎስ ጋር ህብረት ያለው ሰው የሚኖረው በጨለማ ነው። አልፎ አልፎ ብርሃን ነገር ያደርግ ይሆናል ግን እሱ ማድረግ ነው። የሚኖረው ግን በጨለማ ነው። ህይወቱ በጨለማ ነው የሚኖረው። ስለዚህ ክርስትና ማለት ወንጌል ማለት ከዚህ የጨለማ ባርነትና የጨለማ ግዛት አውጥቶን ቆላሲያስ ምዕራፍ 1 ላይ ቅዱስ መጽሐፍ እንደሚነግረው ከጭርሱ ከጨለማው ግዛት አዳነን ይልና ወደ ፍቅሩ ልጅ መንግስት ደግሞ አፈለሰን ይላል። ስለዚህ እግዚአብሔር ከጨለማ አውጥቶ ወደ ብርሃን ስለሆነ ያመጣን። እግዚአብሔር ሞራሊ ፐርፌክት ቅዱስ የሆነ አምላክ ስለሆነ ከቅዱስ እግዚአብሔር ጋር ስለሆነ ህብረታችን ከቅድስን ከኃጢአት ከአዲሱ ማንነታችንና ህብረታችን ጋር አብሮ አይሄድም። ኃጢአት ከዛኛው ህብረታችን ጋር አብሮ ይሄዳል። ከጨለማው ህብረታችን ጋር አብሮ ይሄዳል። መደነቅና መገረምም የለብንም። በጨለማ ውስጥ ያለ የጨለማን ስራ ቢያደርግ ብዙ አያስደንቅም። በነገራችን ላይ በዲያብሎስ በጨለማ ስር ያለ በኃጢአት መኖሩ አያስገርምም። የሚያስገርመው እንዲሁም ብርሃን ሲገኝበት ነው። ሌላው የሚያስገርመው ግን በብርሃን ውስጥ ያለ በጨለማ ሲኖር ግን ያስደነግጣል። እና በብርሃን ውስጥ አለን ካልን እሱ ነው ክሌሙ። በብርሃን ውስጥ አለን ካልን በጨለማ ውስጥ ብንመላለስ እኛ በቃ እየዋሸን ነው። ውሸት ከሆነ ህይወት እግዚአብሔር ያውጣችሁ። ውሸት የሆነ ህይወት ማለት በብርሃን ነኝ እያሉ በጨለማ መኖር ነው። በብርሃን ያለ በጨለማ አይመላለስም። በቃ እግዚአብሔር በኃጢአት እንድንኖር እግዚአብሔር አይመችም። የእግዚአብሔር ባህሪ አይመችም። በጣም ያስገርማል። ብርሃን የበራበት ነገር ብርሃን ሁልጊዜ ቆሻሻን ያሳያል። አይታችሁት እንደሆነ ብሩህ የሆነ ልብስ ራሱ ብሩህ የሆነ ልብስ በሀገራችን አነጋገር ቆሻሻ አይችልም። እና አሁን አንዳንድ ጊዜ ጠቆርቆር ያለ ልብስ ቆሻሻ ይችላል። እሱን ብትገዛው ጥሩ ነው ቆሻሻ ይችላል ሲባል ሰምታችሁ እንደሆነ አያሳይም ማለት ነው። ቆሻሻው እኮ አለ፣ ግን ግልጥ አድርጎ አያሳይም። በነገራችን ላይ ጥቁር ልብስ ቆሻሻን አያጠፋም። ቆሻሻን ይችላል፣ ግን ቆሻሻን መደበቅ ይችላል። ብሩህ የሆነ ነገር ደግሞ ቆሻሻን መደበቅ አይችልም። አሁን እኛ የተቀበልነው ብሩህ ነገር ሳይሆን ብርሃን የሆነ አምላክ ስለሆነ ቆሻሻ አይችልም፣ ይገልጠዋል፣ ያሳየዋል። ስለዚህ በጨለማ ውስጥ ካለን በብርሃን ውስጥ ካለን በጨለማ ብንኖር አይሆንም፣ አብሮ አይሄድም። ስለዚህ ሕይወታችንን መፈተሽ አለብን። እንደ ላይፍ ስታይል እንደ የሕይወት ዘይቤ ኃጢአትን ይዘን ልንቀጥል አንችልም። ኅብረታችን ከእግዚአብሔር ጋር ስለሆነ የሚታወቀው እንዲያውም ሰው በእግዚአብሔር ነኝ በብርሃን ነኝ እያለ ሰው በብርሃን ነኝ እያለ በጨለማና በኃጢአት ቢመላለስ እሱ እግዚአብሔርን አላወቀውም አላየውም ስለሚል ማለት ነው። እና የኃጢአት ባህሪን ኃጢአትን እንደ ዋና መገለጫችን አድርጎ መያዝን መፈተሽ አለብን። በጣም ብዙ የሚያምነውንም የማያምነውንም ያሰናከለ ነገር ነው አሁን በዚህ ጊዜ። እና ዶክትሪን ክሌም እናደርጋለን፣ ኢየሱስ ጌታ ነው እንላለን፣ እግዚአብሔር ብርሃን ነው እንላለን፣ ኅብረታችን ከእግዚአብሔር ጋር ነው እንላለን፣ ጌታን ተቀብለናል እንላለን። ግን ኑሯችን በቀጣይነት በኃጢአት ሲሆን ይሄ አብሮ ማሄድ ነገር ስለሆነ ሳምሃው ራሳችን መፈተሽ አለብን ነው። ስለ ኃጢአት አንዱ መስተካከል ያለበት ይሄ ነው። እግዚአብሔር ብርሃን ስለሆነ ቀላል አቲቲዩድን ማስወገድ አለብን ስለ ኃጢአት። በቃ ባጭሩ ይሄ ነው። የቀለለ አቲቲዩድን ማስወገድ ያስፈልጋል። ኃጢአት በኃጢአት መኖር ኢዝ ቬሪ ሲሪየስ፣ ምክንያቱም እግዚአብሔር ብርሃን ስለሆነ የሚል አመለካከት ነው ሊኖረን የሚገባው። በጨለማ ከኖርንና በኃጢአት ከኖርን ግን እየዋሸን እንደሆነ ቢያንስ ሊገባን ያስፈልጋል። እንዲሁ ልንኖር አይገባም ነው፣ ስለመመላለስ ማለት ነው። ስለዚህ ኃጢአትና ድካምን እንዴት እንየው? በኃጢአትና በድካሙ ስንኖር ደግሞ ምንድን ነው ያለው መፍትሄ የሚለውን አይ ቲንክ አንደኛ ዮሐንስ ምዕራፍ አንድና ምዕራፍ ሁለት ይናገራል። ብቻ ኃጢአት ለኃጢአት ኢዚ አቲቲዩድ አይኖረን፣ የምንናገረውን እንኑር። ያን ጊዜ የነበሩ ሐሰተኞችም ምዕመናንም ምናልባት በስህተት ስለሚኖሩ በሐሰት ይኖሩ ስለነበረ ከእሱ እንመለስ እንጂ ግን ይሄ ማለት በብርሃን መመላለስ አለብን፣ በቅድስና መመላለስ አለብን ማለት ኃጢአትን ሙሉ ለሙሉ የኃጢአትን መኖር በሕይወታችን መካድ ደግሞ አይገባም። ብርሃን አክቹዋሊ ጨለማን ያሳያል። ብርሃን ክፉ ስራችንን ያሳያል፣ ክፉ ስራችንን ይገልጣል። በኃጢአት መኖር የለብንም ማለት ክርስቲያን ኃጢአት አያደርግም ማለት አይደለም። ክርስቲያን ስለ ኃጢአት ያለው ትክክለኛ አቲቲዩድ ልንገራችሁ። ክርስቲያን ስለ ኃጢአት ያለው ትክክለኛ አቲቲዩድ አስተሳሰብ ሲሪየስ እንደሆነ ያምናል። በኃጢአት ልቀጥል አይገባም ብሎ ያምናል። ግን ሌላው አቲቲዩድ ግን እንደሌለበት እያስመሰለ ግን አይኖርም። ኃጢአትና ድካም እንደሌለበት እያስመሰለ ግን አይኖርም። በዲናያል አይኖርም፣ በክህደት አይኖርም። እሱን ላሳያችሁ መጀመሪያ ሁለት ነገሮችን መካድ የለብንም ይላል ስለ ኃጢአት ክርስቲያኖች። እኛ አንደኛ ቁጥር 8 ኃጢአት የለብንም የሚል ደግሞ አይሰራም። ኃጢአት የለብንም ብንል ራሳችንን እናስታለን። የኃጢአት ባህሪ የለብንም ብንል እንዲሁም ብርሃኑ የኃጢአት ባህሪያችንን ያሳየናል። ብርሃኑ ሲበራ እንዲሁም የኃጢአት ባህሪያችንን ያሳየናል። የክርስቶስን ባህሪ ተቀብለናል፣ ግን የኃጢአት ባህሪ በውስጣችን አለ። አይ ቲንክ ያን ጊዜ የነበረው የኖስቲክ አስተሳሰብ ይሄንን ሳማው ሳያሳያቸው አይቀርም። ስጋን አካላዊን ነገር ስጋዊ ነገር ስጋዊን አካል እንደ የመንፈሳችን የዋናው ማንነታችን ኤንቨሎፕ ሽፋን ብቻ መያዣ ብቻ አድርገው ይናገሩ ስለነበረ አንዱ መገለጫውም ይሄ ስለነበረ በስጋ የሚደረግን ነገር እንደ ኃጢአት አለማየት ቀስ በቀስ እየዳበረ ሳይመጣ አይቀርም እና ስቲል በስጋ ኃጢአት ብናደርግም ስጋ ባህሪያችን ስላይደለ እኛ የኃጢአተኛ ባህሪ የለንም። ኃጢአተኛ ባህሪ ኃጢአተኛ ማንነት የለንም። መንፈሳችን ከስጋ የተላቀቀ ስለሆነ ከስጋ የወጣ ስለሆነ በእውቀት ደግሞ እየተላቀቀን ስለምንመጣ ኃጢአት የለብንም የሚል ክሌም ሳይኖር አይቀርም። ብርሃኑ ግን እግዚአብሔር ብርሃን ስለሆነ እንዲያውም ኃጢአተኛ ማንነታችንና ባህሪያችንን ያሳየናል እና እንድንክድ አያደርገንም። ኃጢአት የለብንም ብንል እንዲያውም እኛ ሐሰተኞችን እንዋሻለን ይላል። ክርስቲያን ኃጢአተኛ ባህሪ እንዳለው አይክድም። ኃጢአተኛ ባህሪ አለን። እስከመጨረሻ ድረስ እስከሚቀጥለው መድረሻችን ድረስ አለ። የክርስቶስ ባህሪ በውስጣችን አለ። አዳማዊ ባህሪያችን ደግሞ በውስጣችን አለ። የቅድስና ህይወት አክቹሊ ለአሮጌው ባህሪ የሞቱ ለአዲሱ መነሳት ነው እንጂ የለም ማለት አይደለም። ኢንፋክት የለም በጣም አጣላይ ነው። ከእግዚአብሔር ብርሃን ስለሆነ መኖሩን እንዲያውም በጣም ያሳየናል። መኖሩን የተገነዘበ ሰው ትግል ሮሜ ምዕራፍ 7ን ተመልከቱ። እንዲያውም ሞር ወደ እግዚአብሔር በተጠጋን ቁጥር ምን ይሻለኛል እንድንል ያደርገናል። ቆሻሻችንንና ኃጢአተኛ ባህሪያችንን ያሳየናል። በውስጣችን ዘሩ አለ። እለት እለት እየሞትን ለአዲሱ ባህሪ እየተነሳን እንኖራለን እንጂ በውስጣችን ዘሩ አለ። ስለዚህ ክርስቲያን ኃጢአት የለብንም ሊል አይችልም። ኃጢአተኛ ባህሪን ልንክድ አንችልም። ቁጥር 10 ላይም ኃጢአት አናደርግም የኃጢአት ድርጊትን ኃጢአት አላደረግንም ኃጢአት አናደርግም የኃጢአት ተግባር እንደሌለም ድናይ ማድረግ የለብንም። ኃጢአተኛ ባህሪ አለ በውስጣችን። አዳማዊ ባህሪ አለ በውስጣችን። አዳማዊ ተግባር የአሮጌው ሰው ተግባርም በውስጣችን አለ። የሥጋ ሥራ በውስጣችን አለ። ከመንፈስ የሆኑቱ ዕለት ዕለት ይሰቅሉታል እንጂ ይታገላሉ እንጂ ይወጣሉ እንጂ ይሞታሉ እንጂ ሮሜ ምዕራፍ 6ም ስታነቡ ለኃጢአተኛው ባህሪ የሞትን ለአዲሱ ባህሪ እንነሳለን እንጂ አሮጌው ባህሪና አሮጌው ተግባሩ ግን አለ። ስለዚህ እግዚአብሔር ብርሃን ስለሆነ እንድንክድ አይደለም የሚያረገን። ኃጢአት የለም ብለን እንድንክድ አይደለም የሚያረገን። እግዚአብሔር ብርሃን ስለሆነ በጨለማ እንመላለስም። ይሄ ማለት ግን የለብንም ብለን ደግሞ አንክድም። አለመኖሩን መካድ አይደለም መፍትሄው። አለመኖሩን መካድ አይደለም መፍትሄው። አሁንም እንደዛ የሚያስቡ ሰዎች አልፎ አልፎ እንዳሉ ይሰማል። ኃጢአተኛ ባህሪ በውስጤ የለም፣ በስጋ የሚደረግ ኃጢአት መንፈስን አይነካም፣ ስለዚህ ኃጢአትን አናደርግም። አክቹሊ ዋናው ማንነቴ መንፈስ ስለሆነ እኮ በጣም ግልጽ የሆነ ትምህርት የሚያስተምሩ አሉ። ዋናው ማንነቴ መንፈስ ስለሆነ መንፈሳዊ ማንነትንና መንፈስን የሚያጋጩ ማለት ነው። መንፈስ ስለሆነ ኃጢአት አላደረግኩም፣ በስጋ የሚደረግን ኃጢአት እኔ ኃጢአት አላደረግኩም የሚል ክህደት ውስጥ መግባት የለብንም። ክርስቲያን ኃጢአት እና ኃጢአተኛ ባህሪ በውስጡ መኖሩን በዲናያል አይኖርም፣ በክህደት አይኖርም። በምን ይኖራል ታዲያ? እንዴት ልንኖር ይገባል? በኃጢአት መመላለስን መኖርን መጽሐፍ ቅዱስ ይቃወማል። እግዚአብሔር ብርሃን ስለሆነ በኃጢአት መመላለስን እግዚአብሔር ይቃወማል። ኃጢአትና ድካም በውስጤ ኃጢአትን ማድረግ ሲኖርስ ምንድን ነው መፍትሄው? መካድ አይገባም። መፍትሄው በግልጽ የሚነግረን አንድ ሁለት ከኃጢአት ጋር ለምንታገል ሰዎች የሚነግረን አንድ ሁለት ነገሮችን አንስተን ለመጨረስ እንሞክራለን። ይህንን ሴክሽን አንደኛ ኃጢአት የለብንም አንልም፣ ኃጢአት አንሰራም አንልም። ምን እናደርጋለን ይላል። ምን እናደርጋለን? በኃጢአታችንን እንናዘዛለን ይላል። በኃጢአታችን ብንናዘዝ ይቅር ሊለን የሚችል አምላክ አለ። ይቅር የሚለን ከአመፃ ሊያነጻን የታመነና ጻድቅ ነው ይላል። ኢንፋክት ይህንን ክፍል ከመጀመሩ በፊት የሚጀምረው የጌታችን የኢየሱስ ክርስቶስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። እኛ ኃጢአት የለብንም አንልም፣ ግን በኃጢአታችን ስንናዘዝ ይቅር ሊለን የሚችል ሊያነጻን የሚችል አምላክ አለ። በምንድን ነው የሚያነጻን? የክርስቶስ ኢየሱስ ደም ከኃጢአታችን ያነጻናል። ያነጻናል የሚለው የአሁን ቃል ነው። አሁን ማለት ነው አንጽቶናል ብቻ ሳይሆን ያነጻናል የሚለው አሁን ያነጻናል። የክርስቶስ ኢየሱስ ደም ከኃጢአታችን አንጽቶናል፣ ደግሞ ያነጻናል አሁን። ይሄ ነው ቋንቋው። የክርስቶስ ደም የታረደው ፋሲካችን ክርስቶስ ሲታረድ ደሙ ወደ እግዚአብሔር የገባንበት ደም ነው። ወደ እግዚአብሔር የገባንበት ደሙ በራችን ነው። ታስታውሱ ከሆነ ልክ ሕዝበ እስራኤልን እግዚአብሔር ከግብፅ ምድር ሲያወጣ ማለት ነው እና በፋሲካ ደም ነው ያወጣቸው። ደሙ መውጫቸው ነው፣ ወደ አዲስ ሕይወት መሻገሪያቸው ነው። በደሙ አሻገራቸው። በኋላም እንደርስበታለን። ወደ ምዕራፍ 5 አካባቢ ስንደርስ በደሙ እግዚአብሔር አሻገራቸው። ደሙ መሻገሪያችን ነው ወደ አዲስ ሕይወት እና በክርስቶስ ደም ተሸፍነን በክርስቶስ ደም ታጥበንና ጠርተን ወደ እግዚአብሔር እንገባለን። ኃጢአት ዲል ስለተደረገ እግዚአብሔር ኃጢአታችንን ስላስወገደው በክርስቶስ ደም ወደ እግዚአብሔር መግቢያ በራችን ነው። ግን የክርስቶስ ደም በአንደኛ ዮሐንስ ምዕራፍ 1 ቁጥር 8 መሰረት ወደ እግዚአብሔር መግቢያችን ብቻ ሳይሆን በቀጣይነት የምንነጻበት ነው። ከእግዚአብሔር ጋር ያለን ግንኙነት ሰስቴንድ የሚሆነው የሚቆመው በቀጣይነት ደሙ ስለሚያነጻን ነው። የክርስቶስ ኢየሱስ ደም ከኃጢአታችን ሁሉ ያነጻናል። የክርስቶስን ደም ያመጣል። ስለዚህ ኃጢአታችንን መናዘዝ ማለት መጸጸት፣ ማዘን፣ መታገል፣ መጥላት ማለት ነው። ይሄ ማለት ነው ኃጢአትን መልመድ ነው ክፉ። ኃጢአትን እንደ ባህሪ ይዞ መኖር ነው ክፉ። እንደ ባህሪ ይዘን አንኖርም። ስንወድቅስ እናዝናለን፣ እንጸጸታለን፣ ንስሐን ገባለን፣ እናዘዛለን። ይሄ ነው ምሳሌ 28:13 በሌላም ክፍለ ጊዜ አንስተነው ነበር። የሚናዘዛት ነው በህይወት የሚኖረው። ኃጢአትን የሚናዘዛት ደግሞ የሚተዋት፣ ይሄ ኮምፕሊትድ ሲሆን ንስሐ ይባላል። ይሄ ክርስቲያን በክርስቶስ ደም ታጥቦ ወደ እግዚአብሔር መግባት የሆነለት ብቻ ሳይሆን በክርስቶስ ደም እየታጠበ በብርሃን የሚመላለስ ነው። የክርስቶስ ደም ያነጻናል። የሚነጻስ የምንነጻው ግን ስንጸጸት፣ መጸጸትን እግዚአብሔር በክርስቶስ ኢየሱስ ያጠራል፣ ያነጻል ማለት ነው። ለኃጢአት ሊኖረን የሚገባ አቲቲዩድ አንኖርባትም። እንግዲህ እስካሁን ያየናለን፣ አንኖርባትም ደግሞ የለችም ብለን አንክዳትም። ስንወድቅ ግን የሚያነጻ የክርስቶስ ደም አለ። ስንናዘዝ የኃጢአትን ኑዛዜ ኃጢአታችንን በኃጢአታችን ብንናዘዝ ይቅር ሊለን ሊያነጻን የታመነ አምላክ አለ። ይሄ ነው አቲቲዩዳችን። ከኃጢአት ጋር ስንታገል ሊኖረን የሚገባ አስተሳሰብ የክርስቶስ ደም ከኃጢአት ሁሉ አሁን ሊያነጻ ይችላል። እግዚአብሔር የተመሰገነ ይሁን። እጠበኝ እንደሚል ዳዊት ማለት ነው። ኃጢአትን መጥላትና መናዘዝ የክርስቲያን ባህሪ ነው። የለም ብሎ አይክድም፣ በእብሪትም አይኖርም፣ በትዕቢትም አይኖርም። የተሰበረ ልቡና በእግዚአብሔር ፊት እግዚአብሔር ይወዳል። ይሄ የውሸት የትህትና አስመሳይነት ሳይሆን የእውነት ትህትናን እግዚአብሔር ይወዳል። የእውነት ትህትናን እግዚአብሔር ይወዳል። አይ ቲንክ እኔ እንደኔ አመለካከት የዳዊትና የሳኦል ልብ ልዩነት ይሄ ነው። የሳኦል ልብ ሁልጊዜ ለኃጢአት ምክንያት የሚያበጅ ሰው ነው። ኤክስኪውዝ አለው። ህዝቡ እንደዚህ ስለሆነ ነው፣ እንትን ስለሆነ ነው፣ ልሰዋ ስለመጣሁት ነው፣ እንደዚህ ነው፣ እንደዚህ ነው። የዳዊት ልብ ትልቁ ልዩነቱ በእግዚአብሔር ፊት የሚሰበር ልብ ነበር። ኃጢአት እንደሌለ ሊክድ አይችልም። ኃጢአትን ያደርጋል፣ አድርጓል፣ ተሳስቷል፣ ወድቋል። ግን አንተን ብቻ በደልኩ። መዝሙር 51 የጻፈው በኑዛዜ ነው። አንተን ብቻ በደልኩ። ኃጢአቱን የሚናዘዝ ስንናዘዝ ሊያነጻን የታመነ አምላክ ነው። ስለዚህ ክርስቲያን የሚኖረው በመካድ ሳይሆን በመናዘዝ ነው። እግዚአብሔር ያንን የመሰለ ልብን ለሁላችን ይፍጠርልን። መናደድ፣ መናዘዝ፣ መጸጸት በጣም ያስፈልጋል። መጽሐፍ ቅዱስ ለቤተ ክርስቲያን ራሱ ንስሐ ግቢ የሚል አምላክ ነው። ቤተ ክርስቲያን ክርስቲያን እየነጻ እየታደሰ እየታጠበ ነው የሚኖረው። ስለዚህ ድካምና ኃጢአት ያለባቸው ሰዎች አቬለብል ነው። የክርስቶስ ኢየሱስ ደም ከኃጢአታችን ሁሉ ያነጻናል። ይቅር ሊለን የታመነ አምላክ እናመልካለን። ሁለተኛውም ተመሳሳይ ነው። ኃጢአትን መጥላት ያስፈልጋል፣ መናዘዝ ያስፈልጋል። ቅድም እንዳልኩት ማለት ነው። ኃጢአትን መጥላት፣ ኃጢአትን መናዘዝ ያስፈልጋል። ግን በቀጣይነት ሁል ጊዜ በክርስቶስ የመስቀል ሥራ መታመን ያስፈልጋል። በቀጣይነት ሁል ጊዜ ኃጢአትን መናዘዝ፣ በኃጢአት መጸጸት ያስፈልጋል። ግን በቀጣይነት በክርስቶስ የመስቀል ሥራ መታመን ያስፈልጋል። ቁጥር አንድ ላይ አለላችሁ ምዕራፍ 2 ይሄ እግዚአብሔር ብርሃን ነው ከሚለው ነው የሚጀምረው። ቁጥር አንድ ተመልከቱ። ኃጢአትን እንዳታደርጉ እጽፍላችኋለሁ። ይሄ ነው ስታንዳርዱ። ክርስቲያን በኃጢአት አይኖርም፣ እንደ መኖሪያ አይመላለስበትም። ኃጢአትን እንዳታደርጉ ይሄን እጽፍላችኋለሁ። ግን ማንም ኃጢአት ቢያደርግ ደግሞ ይህና የክርስቶስን የመስቀል መካከለኛነት ያነሳል። ኃጢአት ብናደርግ ግን ጠበቃ አለን ይላል። በአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ማለት ነው። ኃጢአት የማይገኝበት ጻድቅ የሆነ ስለኛ የሚታይ ማለት ነው። ስለኛ የሚታይ ጠበቃ አለን። ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። የእግዚአብሔርን ቁጣ ማስወገጃ ማለት ነው። ማስተሰሪያ እግዚአብሔር በኃጢአታችን ተቆጥቶ ሳለ ቅዱሱ እግዚአብሔር፣ ጻድቁ እግዚአብሔር ክርስቶስን ሲያይ፣ ጻድቁን ክርስቶስንና የመስቀል ሥራውን ሲያይ ከቁጣው መመለስ እሱ ስርየት ይባላል። እና ለእኛ ስርየት ብቻ ሳይሆን ለዓለም ሁሉ የሞተ ጌታ ስለኛ የሚታይ ጠበቃ አለን ይላል። ጌታችን ኢየሱስ ለእናቱ ለማርያም መልአኩ ሲነግራት ትዝ ይላችሁ እንደሆነ ጌታችን ሲወለድ የተለየ ቅዱስ እግዚአብሔር ልጅ ይሆናል። ማቴዎስ ምዕራፍ 1 ላይ ቁጥር 21 ላይ እርሱም ህዝቡን ከኃጢአታቸው ያድናቸዋል ይላል። ኢየሱስ የመጣው የኃጢአት መድኃኒት ለመሆን የኃጢአት መፍትሄ ለመሆን በመስቀል ላይ የሞተው ለማስተሰረይ ኃጢአታችንን ለማስተሰረይ የእግዚአብሔርን ቁጣ ለማብረድ ስለሆነ የኢየሱስ ክርስቶስ ደም በቀጣይነት ከኃጢአታችን ያነጻናል። ስንወድቅ ደግሞ አንድና ሁለት መስቀሉ ስለኛ የሚታይ ጻድቅ የሆነ ክርስቶስ አለ እርሱ ጠበቃችን ነው። ስንከሰስ በኃጢአት ስንከሰስ የክስ ስሜት ሲሰማችሁ ማሰብ ያለባችሁ የሚታይልን ጠበቃ በሰማይ አለ። እግዚአብሔር የተመሰገነ ይሁን። ቀድሞን የገባ ሊቀ ካህናችን አለ ክርስቶስ። እሱ ሊቀ ካህናት ነው። እሱ ቀድሞን ገብቷል። ኢየሱስ ክርስቶስ ኃጢአታችንን በመስቀል ላይ ተሸክሞ ሲሞት ስለኛ ቆሞልናል። ተሸክሞ ሲሞት እኛን ከእግዚአብሔር ጋር አስታርቋል። የእግዚአብሔርን ቁጣ አብርዷል፣ መልሷል፣ ስርየት ሆኖልናል። ግን አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እና 2 ደግሞ የሚያስተምረን በቀጣይነት ደግሞ ስለኛ የሚታይ ጠበቃችን ሆኖናል። ሊትራሊ ጳራክሊጦስ የሚለው ቃል ለመንፈስ ቅዱስም የሚጠቀምበት ዮሐንስ እሱ ነው የሚለው። ጠበቃ ማለት እኛን ወክሎ የሚረዳ የሚቆም የሚከራከር ዲያብሎስ ሲከሰን ማለት ነው። ራእይ ምዕራፍ 12 ቁጥር 10 ላይ የወንድሞች ከሳሽ ስለተባለ ዲያብሎስ ሲከሰን እና በውስጣችን የመከሰስ ስሜት ሲሰማን ማሰብ ያለብን ንጹህ የሆነ ስለኛ የሚታይ ብቻ ሳይሆን ኃጢአታችንን ይቅር ሊለን የታመነ አምላክ አለ። ስለኛ ደግሞ በመስቀል ላይ የሞተና ኃጢአታችንን የሚያስተሰርይ በአብ ዘንድ የሚታይልን ጠበቃ አለን። የሚረዳን የሚያግዘን on our behalf የሚቆም ማለት ነው። ጠበቃ ማለት በወንጀለኛው በኃጢአተኛው ምትክ ቆሞ የሚከራከር ማለት ነው። ምትክ ቆሞ የሚታይ ማለት ነው። እና ወንጀል የሰሩ ሰዎች ወንጀለኛው አለ፣ ግን ቆሞ የሚከራከርለት ጠበቃ አለው። የእርሱ ጠበቃ ይባላል። እኛ ደግሞ ቀድሞን የገባ ወደ እግዚአብሔር የገባ አሸንፎ የገባ ኃጢአታችንን ይቅር ሊል በደሞ ኃጢአታችንን ያስተሰሬ ጠበቃ በእግዚአብሔር ፊት የሚታይልን አለ። በክርስቶስ ስንመጣ ሁልጊዜ የኃጢአት ይቅርታ አለ። በክርስቶስ የመስቀል ሥራ መታመን ያስፈልጋል። እዚህ ላይ ትንሽ መናገር ፈልጋለሁ። በኃጢአት መጸጸት አንድ ነገር ነው፣ ቅድም ያልነው መናዘዝ። እዚያ ላይ ቆመን እዚያው ላይ ብንቀር የኃጢአት ይቅርታ አለ አይለንም መጽሐፍ ቅዱስ። ኃጢአታችንን ይቅር የሚለን እግዚአብሔር አሁን በክርስቶስ ነው፣ ኢን ክራይስት ነው። የክርስቶስ ኢየሱስ ደም ነው ከኃጢአታችን ነፃ የሚያወጣን። እግዚአብሔር ይቅር የሚለው አሁን በክርስቶስ የሚመጡትን ነው። ይቅርታ አድርግልኝ ብቻውን አይሰራም። እግዚአብሔር መድኃኒት ያዘጋጀው በክርስቶስ ስለሆነ በመስቀሉ በኩል የሚመጡትን ነው እግዚአብሔር ይቅር የሚላቸው። ስለዚህ በኃጢአታችን ብንናዘዝ ሊያነጻን የታመነ አምላክ ነው። እንዴት ነው የሚያነጻን? በክርስቶስ ኢየሱስ ደም። በክርስቶስ ደም እንዴት ነው የሚያነጻን? ስለኛ የሚታየውን ጠበቃ የሆነውን የሚታይልንን ክርስቶስን በመልበስ በክርስቶስ የመስቀል ሥራ በመታመን ነው እውነተኛ የኃጢአት ይቅርታ የሚገኘው የሚል ነው። በእኛ አገር አልፎ አልፎ ይሄ አከራካሪ ሲሆን ይታያል። የክርስቶስ ስለኛ መታየት በቀጣይነት ማለት ነው። ይሄ በመስቀል ላይ ብቻ አይደለም። ክርስቶስ ስለኛ በመስቀል ላይ ታይቷል። እኛን ወክሎ ታይቶልናል። ክርስቶስ ደግሞ ሌላው ክብሩ በቀጣይነት እኛን ወክሎ ይታይልናል። እና በክርስቶስ የመስቀል ሥራ አማላጅነት በክርስቶስ አማላጅነት አንዳንድ ጊዜ ጭቅጭቅ ውስጥ የምንገባው በዚህ የተነሳ ነው። የክርስቶስ አማላጅነት ክብሩ ነው። ክብሩን ዝቅ ማድረጋችን አክቹዋሊ ክብሩን ከፍ ማድረጋችን ነው። ክብሩን ዝቅ ማድረግ ሳይሆን ክብሩን ከፍ ማድረጋችን ነው። አሁን እግዚአብሔር ሌላ መታረቂያ መንገድ የለውም። ሌላ መግቢያ መንገድ የለውም። ሌላ እኛን መቀበያ መንገድ የለውም። ጻድቅ የሆነ እሱ፣ ኃጢአት የሌለበት እርሱ ስለ እኛ ቆሞ ይታይልናል። ለዚህ ነው ይማልድልናል የሚለው ቅዱስ መጽሐፍ ስለኛ ይታይልናል። ስለኛ ጠበቃችን ሆኗል፣ ተከራካሪ ሆኗል። እና እኛን ወክሎ የሚታይልን አለ። በእርሱ ስም የምንገባው ለዚህ ነው። ለምንድን ነው አሁን ለምሳሌ በስሙ የምንጸልየው? በኢየሱስ ስም ስንጸልይ እኮ ይሄ እኮ የጸሎት ፎርሙላ አይደለም። በኢየሱስ ስም የምንጸልየው፣ በኢየሱስ ስም የምንገባው፣ በኢየሱስ ስም የምንናዘዘው በመስቀሉ ሥራ በመታመን ብቻ ነው የኃጢአት ይቅርታን እውነተኛ የኃጢአት ይቅርታን የምናገኘው። እና መግቢያችን ነው፣ የገባልን ነው፣ ይዞን የሚገባ ነው፣ ጠበቃችን ነው ማለታችን ነው። የኢየሱስ ክርስቶስን መካከለኛነት ስንናገር በአብና በእኛ መካከል መካከለኛ ነው ክርስቶስ። ቀድሞን የገባ ነው ክርስቶስ። ስለኛ የሚከራከር ጠበቃችን ነው ክርስቶስ። በቀጣይነትም የኃጢአትን ይቅርታ የምናገኝበት ነው። ሞቱ ወደ እግዚአብሔር ያስገባን የማለደልን ብቻ ሳይሆን አሁን ህይወቱም ደግሞ በአፊት ሆኖ ጻድቅ አምላክ የሆነ ክርስቶስ ስለኛ ይታይልናል። ይሄ ነው መታመኛችን። ለመግባትም መታመኛችን የክርስቶስ ደም ነው። ከኃጢአታችን ሁሉ ይቅር የሚል የክርስቶስ ደም ነው። ለመግባት መታመኛችን እሱ ነው። በቀጣይነትም ከእግዚአብሔር ጋር ለሚኖረው ኑሮ ዋስትናችንና መታመኛችን ኢየሱስ ክርስቶስ ነው። ይሄን በመጀመሪያ ከኃጢአት ጋር ለምትታገሉ እንደኔ ድካም ላለባችሁ ወንድሞችና እህቶች ክርስቲያኖች ትንሽ ሃይላይት ማድረግ የምፈልገው ነገር ከኃጢአት ጋር የምናደርገው ትግል ኖርማል ነው። መካድ ነው ትክክል አይደለው እንጂ ኃጢአት የለብኝም ብሎ ራስን ማባበል ነው ትክክል ያልሆነው እንጂ ወይ ደግሞ ቀለል ያለ አቲቲዩድ ስለ ኃጢአት መያዝ ነው እንጂ ትክክል ያልሆነው። ከኃጢአት ጋር መታገል እየታገሉ መውደቅ፣ እየታገሉ መውደቅ፣ እየታገሉ መነሳት፣ እየታገሉ መቁሰል፣ እየታገሉ አለመቻል አለ። ግን በቃ ይሄንን መልካም ዜና ብስራት በፊታችሁ አቀርባለሁ። ኃጢአት የለብንም ብንል ሐሰተኞች ነን። ግን ኃጢአታችን አንደኛ ብንናዘዝ፣ መጸጸት፣ መናዘዝ ለሰዎች ለመናዘዝ ትንሽ መጽሐፍ ቅዱስ የሚያወራበት ክፍል አለ። ያዕቆብ ምዕራፍ 5 ያውም በበሽታና ለበሽተኛ በመጸለይ ኮንቴክስት ነው። ግን በዋናነት በእግዚአብሔር ፊት ብንጸጸት፣ ብናዝን፣ መጥላታችንን ብንገልጽ፣ እሱ ነው ኑዛዜ ማለት ለመራቅ፣ በኃጢአት ላይ ብንበሳጭ፣ እሱ ነው ሊኖረን የሚገባ አቲቲዩድ። ግን በራሳችን ደግሞ ልንነጻ ስለማንችል በኃጢአታችን ስንናዘዝ እግዚአብሔር ሊቅር ሊለን የሚችል አምላክ በሰማይ አለ። በመካከል ደግሞ ስለኛ፣ ስለናንተ፣ ስለኔ ቆሞ የሚታይልን ኢየሱስ ክርስቶስ የሚባል ጠበቃ አለ እና በኮንፊደንስ ወደ እግዚአብሔር የምንገባው ኃጢአታችንን ደሙ ያስወግድልናል። በቀጣይነት ደግሞ ስለኛ ቆሞ የሚታይልን አምላክ ስላለ ዶንት ጊቭ አፕ። ኃጢአትን በተመለከተ የተሸናፊነት የተስፋ መቁረጥ፣ ከዚህ በኋላ እኔ አልችልም ወይ የእግዚአብሔር ልጅ አይደለሁም የሚል አቲቲዩድ ማቆም አለብን። እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ስለሆንን ከኃጢአት ጋር ስንታገል በየጊዜው እያጠበ በየጊዜው እያነጻ በእግዚአብሔር ፊት የሚያቆመን የክርስቶስ ደም አለ። በየጊዜው ስለኛ የሚታይልን ክርስቶስ ደግሞ አለ። ይሄ አቲቲዩድ አሸናፊ ያረጋቸዋል። በኃጢአት አንኖርም። ስንወድቅ ግን የሚያጥበንና የሚያነጻን የክርስቶስ ደምና የክርስቶስ ጠበቃነት አለ። እግዚአብሔር ስለዚህ የተባረከ ይሁንና በተስፋ ነው የምንታገለው እንጂ በተስፋ ቢስነት አንታገልም። ዲያብሎስ በጣም ብዙ ክርስቲያኖችን የሚያስታቸው ተስፋ እንደሌላችሁ በማሳየት ነው። ተስፋ እንደሌላችሁ፣ ይቅርታ እንደሌለ፣ በር እንደተዘጋ፣ እንደማትነሱ፣ ከሌላው የተለያችሁ እንደሆነ የሚነግራችሁ ካለ ክርስቶስ ዛሬም ይወዳችኋል፣ ኃጢአታችሁን ያጥባል፣ የኃጢአት ይቅርታ አቬለብል ነው። ስለ እናንተ ቆሞ ደግሞ የሚታይ ጻድቅ የሆነ ክርስቶስ አለ። እሱን እያሰብን መነሳት ነው። አጉል የሆነ የኩነኔ ስሜት እንዳንነሳ ያረገናል። በክርስቶስ መስቀል መታመን ግን እንድትነሱ እግዚአብሔር ያረጋችኋል ነው። ለሌሎቻችን ደግሞ ምናልባት የወንጌልን ቃል እየሰማችሁ ወደ ክርስቶስ ያልመጣችሁ፣ ሃይማኖት ይኖራችሁ ይሆናል፣ ስለ ኃጢአትም ታውቁ ይሆናል፣ ስለ እግዚአብሔርም ታውቁ ይሆናል። ግን እውነተኛ የኃጢአት ይቅርታና የእግዚአብሔር ልጅነት የሚገኘው በክርስቶስ መካከለኛነት መሆኑን ግን ዛሬም ሳልነግራችሁ ባልፍ በጣም ኃጢአት ይሆናል። በጣም የክርስቶስን መካከለኛነት የሚናገር ስለሆነ እግዚአብሔር አሁን የሚቀበለው በኢየሱስ ስም የሚመጡትን ነው። እግዚአብሔር አሁን የሚቀበለው በክርስቶስ የመስቀል ሥራ ታምነው የሚመጡትን ነው። እግዚአብሔር የሚቀበለው በክርስቶስ ጠበቃነት ታምነው፣ ዋስትናነት ታምነው። በራሳችን ብንመጣ የእግዚአብሔርን ቁጣ አንችለውም። በክርስቶስ ስንመጣ ግን የኃጢአትን ስርየት እናገኛለን። እና በክርስቶስ ወደ እግዚአብሔር እንድትመጡ እግዚአብሔርን ጀነራል የምታምኑ ሰዎች አትሁኑ። እግዚአብሔርን ጀነራል የምታምኑ ጥሩ ሰዎች ለመሆን የምትሞክሩ አትሁኑ። ጥሩ ሰው መሆን አይቻልም። በራስ ጥሩ ሰው መሆን አይቻልም። እንደዚህ አይነት እምነትም አያድንም። በእግዚአብሔር ፊት የኃጢአትን ይቅርታና ስርየትን የሚሰጣችሁ ሰው በክርስቶስ ሲመጣ ነው። እና በክርስቶስ ኃጢአታችንን ይቅር የሚለን እግዚአብሔር፣ በክርስቶስ ከኃጢአታችን የሚያነጻን በክርስቶስ ደም፣ በክርስቶስ ደም ነው የሚያነጻን። እና ስንመጣ ወደ እግዚአብሔር ይቅር የሚለን ጻድቅ የሆነውን ክርስቶስን አይቶ በኢየሱስ ክርስቶስ በኩል የኃጢአታችን ማስተሳሪያ የሆነው የኃጢአታችንን ቁጣችንን የወሰደልን ኢየሱስ ክርስቶስ ስለሆነ በክርስቶስ በኩል በመምጣት የሚገኘውን የዘላለም ሕይወትና የኃጢአት ይቅርታ እንድትቀበሉ እጋብዛችኋለሁ። በዚህ ክፉና አስጨናቂ በሆነ ዘመን፣ ነገ ምን እንደሆነ በማይታወቅበት በዚህ ዘመን፣ ወደ ፍጻሜ እየተጠጋን ባለንበት በዚህ ዘመን እንዲሁ ከነ ኃጢአታችሁ አትኑሩ። የክርስቶስ ጥሪ አሁንም ማቴዎስ 11 ናት። እናንት ደካሞች ሸክማችሁ የከበደ ወደ እኔ ነው ምን አረጋቸዋለሁ አሳርፋቸዋለሁ እግዚአብሔር ረፍትን የሚሰጠን ወደ ክርስቶስ ስንመጣ ወደ ክርስቶስ ስንመጣ ኃጢያታችንን ያሰግድና በደሙ ያጥበንና ጠበቃችን ይሆንና ዘን ከኃጢያታችን ያሳርፈናልና እግዚአብሔር ዝም ብሎ በአጠቃላይ አምላክን በመከተል ሳይሆን የሚገኘው ዝም ብሎ በአጠቃላይ አለሱ እሱ ያውቃል በሚል ሳይሆን መንገዱን ስፔሲፊካሊ ነግሮናል በክርስቶስ የመጡ የኃጢያት ይቅርታን ይቀበላሉ በየጊዜው ደግሞ በቀጣይነት እየነጹ ይኖራሉና ወደ ክርስቶስ የምንመጣበት የምንድንበት ብቻ ሳይሆን በቀጣይነት በክርስቶስ ኢየሱስ በደሙ ኃይል በመስቀሉ ጉልበት እየነጻን እየታደስን የምንኖርበት ህይወትን እግዚአብሔር ስለሰጠን እግዚአብሔር የተመሰገነ ይሁን ኃጢያት የለብንም አንልም በኃጢያተኝነት ግን ተስፋን ቆርጥም ምክንያቱም ሁሉ ጊዜ ይቅር ይያለ ያደሰ የሚያኖር አምላክ ስላለን ጠበቃ በሰማይ ስላለን እግዚአብሔር ስለዚህ ሥራ ሁሉ የተባረከ የእግዚአብሔር ልጅ መድኃኒት